ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 8 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 8 ቀን 470 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ያልነበረው ሲሆን ሀ ብሎ ሲጀመር ምንኛ ባማረ የጠባብ ዝርያ ተጨናግፎ ቢቀር። ታሪክ አመፀኛ ልበድፍን ጨካኝ የደደቢትን መርዝ በአገር ሁሉ በታኝ። ጆሮ አልባ ፈጣሪ የስቃይ ድራማ ምንኛ ባማረ ያልነበረው ሲሆን መሆን የሌለበት በዚያው በቀረማ።
ውሻ ካልቀበጠ ጅብ አይበላውም። የዕለቱ የፍኖተ ዴሞክራሲ ሬዲዮ ሀተታ ርዕስ ነው።
ከዚያም ዱባና ቀል አበቃቀሉ ለየቀል በሚል ርዕስ የቀረበ ጽሑፍ እናሰማለን።
በሰሞነኛ ጉዳይ ላይ የሚተችት ታዛቢ የላኩልንን ትዝብት አሰምተን ክፍል አንድ ፕሮግራማችን ይጠቃልላል።
በቅድሚያ ዜና።
በኢትዮጵያ በኮሮና ቫይረስ የሚያዙና የሚሞቱ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሄዱ ተነገረ። ባለፈው አንድ አመት በአገሪቱ በየቀኑ የኮሮና ቫይረስ ምርመራ ሲሰጥ የቆየው በጣም ውስን ለሆኑ ዜጎች መሆኑ የታወቀ መሆኑ ግልጽ ሲሆን የምርመራው ድር ከሚደርሳቸው ውስጥ ከቅርብ ጊዜ ጀምሮ የኮሮና ቫይረስ በምርመራ የተገኘባቸው ቁጥር በከፍተኛ ፍጥነት እያደገ መሆኑ የጤና ሚኒስቴር መግለጫ ይገልጻል። ባለፈው ሳምንት ጀምሮ በተደረጉ ምርመራዎች በየቀኑ በአማካይ ከ1300 በላይ የሆኑ ሰዎች የኮሮና ቫይረስ የተገኘባቸው ሲሆን ይህም ከተቀላላው 19% የሚሆኑ ናቸው ተብሏል። ቀደም ካለው ሁኔታ ጋር በማወዳደርም በበሽታው የተያዙ ሰዎች ቁጥር በአገሪቱ በአጠቃላይ በ32% የጨመረ መሆኑን መረጃው ያሳያል። በበሽታው ምክንያት ህይወታቸውን እያጡ ያሉ ሰዎችን ማስመልክቶ መረጃው በየቀኑ በአማካይ 15 ሰዎች የሞቱ መሆናቸው ሲያሳይ ይህም ቀደም ካሉ ሳምንታት ጋር ሲነጻጸር የ89% እድገት ያሳየ መሆኑ ታውቋል። በበሽታው ምክንያት በጽኑ ህሙማን ክፍል እንዲቆዩ የሚደረጉ ታማሚዎች ቁጥርም በጣም እየጨመረ በመሄዱ የመተንፈሻ መረጃ ወይም ቬንትሌተር እጥረት እንዳጋጠመ ተገልጿል። በህብረተሰቡ ውስጥ የጥንቃቄ ጉድለት በሰፊ የሚታይ መሆኑን የሚገልጹ የጤና ባለሙያዎች ፖሊስ ከጤና ሚኒስቴር የሚወጡ መመሪያዎችን እንዲያስከብር ጠይቀዋል። በትግራይ በራያ ዲላና ቦራ ናይማዶ በተባሉ ወረዳዎች ታለፉት 5 ቀናት በተወሰደ ወታደራዊ እርምጃ በወያኔ ቡድን ላይ ከፍተኛ ጉዳት መድረሱን አንዳንድ ምንጮች እየተናገሩ ይገኛሉ። በከፍተኛ የወያኔ አመራር አባላትና መኮንኖች የሚመራው የታጠቀው ኃይል ሰሞኑን በወታደሩ በተወሰደበት ጥቃት ከፍተኛ መጎዳቱ ተገልጿል። በዚህም ዘመቻ በተለያዩ ደረጃዎች የሚገኙ የወያኔ ቡድን ከፍተኛ መኮንኖችና አመራር አባላት የሚገኙባቸው ከ50 በላይ የሚሆኑ ታጣቂዎች መማረካቸውና በዚሁ ቀን 2 ወደ አዲስ አበባ እንደሚመጡ እየተነገረ ነው። የተያዙት የወያኔ አባላት መካከል የጻድቃንና ደብረጽዮን ይኖሩበታል የሚሉ ግምቶች አንዳንዶቹ ቢሰጡም በትክክል እነማን እንደሆኑ ዝርዝራቸው ግን አልተገለጸም ተብሏል። በሌላ በኩል በቅርቡ በአገዛዙ መሪ የትግራይ ኮማንድ ፖስት ኃላፊ ተደርጎ የተሾመውና የጀነራል ማዕረግ ያለው የቀድሞ የወያኔ ታጋይ ለውጭ አገር ዲፕሎማቶች በግል በሰጠው መግለጫ የትግራይ ህዝብ እንደዚህ አይነት ውስብስብ ታሪክ ገጥሞት አያውቅም ካለ በኋላ ምንም እንኳን ለተፈጠረው ሁኔታ ወያኔ ተጠያቂ ሊሆንም ተኩስ ማቆም ምህረት መስጠትና ተነጋግሮ መፍትሄ መሻት ያስፈልጋል የሚል ማብራሪያ የሰጠመው ታውቋል። ኢትዮጵያ በተደጋጋሚ በገባችበት የፖለቲካ አለመረጋጋትና ዘንድሮ በትግራይ የተከሰተው ጦርነት ምክንያት በዚህ አመት መከፈል የሚጠበቅባትን 5 ቢሊዮን ዶላር ለመክፈል አስቸጋሪ ሁኔታ ውስጥ መውደቋን ተዘገበ። ኢትዮጵያ በአጠቃላይ ከ30 ቢሊዮን ዶላር በላይ የውጭ ብድር ያለባት ሲሆን ከዚህ ውስጥ 22 ቢሊዮን የሚሆነው በሁለትዮሽና ከሁለት በላይ በሆኑ ሁለገብ ስምምነቶች የተበደረችው መሆኑን ታውቋል። ከዚህም በተጨማሪ 3.3 ቢሊዮን ዶላር ከግል አበዳሪዎች የተሰጠ መሆኑና 2.3 ቢሊዮን ዶላር ደግሞ በመንግስት ዋስትና የተለያዩ የልማት ተቋማት የተበደሩ ነው ተብሏል። ዘንድሮ አገሪቱ 5 ቢሊዮን ዶላር የዕዳ ክፍያ የሚጠበቅባት ቢሆንም በውስጥ ባለው የፖለቲካ ሁኔታ በአለም አቀፍ ደረጃ በደረሰው የኢኮኖሚ መቀዝቀዝ ምክንያት ዕዳውን መክፈል የሚያስችላት ሁኔታ ላይ እንደማትገኝ ግልጽ ነው። ይህም በመሆኑ በኮሮና ምክንያት የኢኮኖሚ ጫና ለደረሰባቸው ሀገሮች በተዘጋጀ የብድር ማራዘሚያ ፕሮግራም ውስጥ እንድትጠቃለል አመልክታለች ተብሏል። ቀደም ብሎ የዕዳ ተከፋይነት አቋም የሚመዝኑ ሁለት ዓለም አቀፍ ተቋማት የኢትዮጵያ ዕዳ ክፍያ ብቃት ዝቅ አድርገው በመመደባቸው የኢትዮጵያ ብድር መክፈያ የፎይታ ጊዜ የምታገኝበት ሁኔታ አጠራጣሪ ሊሆን እንደሚችል ብዙዎች ይገምታሉ። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት ኢትዮጵያ የገንዘብ መፍያ ጊዜ እንዲራዘምላት መዋቅራዊ ለውጥ ማድረግ አለባት በማለት ቅድመ ሁኔታ ያስቀመጡ ሲሆን እነዚህም ለመደራደር ጫና ያደረጉ ይገኛሉ። በሁለቱ የገንዘብ ድርጅቶች ያስፈልጋሉ የተባሉ መዋቅር ለውጦች አገሪቱ የመግባቢያ ብሯን እንድታዳክምና የውጭ ምንዛሪ ተመኗን ለገበያ እንድትተው የመንግስት የልማት የንግድ ተቋማት ወደ ግል እንዲዞሩ የመንግስት ውጭ በከፍተኛ ደረጃ እንዲቀንስና እንዲሁም ከቻይና የወሰደችውን ብድር በዝርዝር እንድትገልጽ የሚሉ ይገኙባቸዋል። የአባይ ግድብ ሁለተኛ ዙር ሙሌት በምንም አይነት መንገድ እንደማያቋርጥ ያገዛዙ ባለስልጣናት ተናገሩ። ይህን ሐሳብ በውሃ መስኖ ኢንጂነር ሚኒስትሩ የተነገረው ረቡዕ መጋቢት 8 ቀን የግድቡ 10ኛ ዓመት ለማክበር ተደረገ ዝግጅት ላይ ሲሆን የግድቡ ግንባታ 79% የሚሆነው መጠናቀቁም ተገልጿል። ግብጽና ሱዳን የግድቡ ሙሌት ከመደረግ በፊት ስምምነት መደረስ እንደሚያስፈልግ በተደጋጋሚ ከመጠየቃቸው በላይ ይህ ካልሆነ በጋራ ወታደራዊ እርምጃ እንደሚወስዱ ሲያስፈራሩ መቆየታቸውም ይታወቃል። ሰሞኑን በአገዛዙ ባለስልጣኖች በኩል ለሚሰጡ ተከታታይ መግለጫዎች ከሁለቱም በኩል የተሰጠ መግለጫ ባይኖርም የሱዳኑ የሽግግር መንግስት ጠቅላይ ሚኒስትር ሰሞኑን በሰጡት መግለጫ ኢትዮጵያ በአባይ ግድብ ሁለተኛውን ሙሌት እንደምታደርግ ተቀብለው ከዚያ ወዲህ ስምምነት ለማድረግ ጥረት መደረግ አለበት የሚል መግለጫ መስጠታቸው ይታወቃል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ገሩና ድንቅና ለምለዋዴ በጣም ደስ ይለኛል ተስፋ መፈጠሬ ገሩና ድንቅና ለምለዋዴ በጣም ደስ ይለኛል ተስፋ መፈጠሬ
የረቡ መጋቢት 8 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ውሻ ካልቀበጠ ጅብ አይበላውም። ወያኔ ዛሬ የደም እንባ ሲያነባ ለማየት መብቃታችን በጣም የሚያስደስተን ነው። ዛሬ ጎርፉ እየወሰደው አረፋ በመጨበጥ ላይ ካለው ወያኔ ተራሱ ጭፍሮች ውጪ ማንም አያዝንለትም። መንፈራገጥ ለመላላጥ እንለዋለን። በትግራይ ህዝብ ላይ በጅምላና በተሳሳተ ንክኪ የሚደርስበትን ብንቃወምም እንኳን ሀገሬውን ግብጽን ያንበረከካል ሲባልለት የነበረው የወያኔ ጦር ባዶ ጉፋያ ኳክምብል ማፈሪያ ሆኖ መገኘቱ ስንለው የነበረ ነውና ብለን ነበር በሚል ያለፈው ሆኗል። ወያኔ እንደ ተባፍየል ሾተልሶ በራሱ ደቀ መዝሙር ተዶልቶበት የናቀው አማራ ደግሞ መቀበሪያውን ምሶ ከየዋሻውና ከፈረጠጠበት ፈልጎ ያወጣ አይቀጡ ቁጣትን ሰጥቶታል። እሰየው ነው በስቃያችን ሲያላግጡ ነበርና በወርደታቸው ጮቤን ረግጣለን። ፎክሮ መሸሽ ታሪክ ያበላሽ እንደተባለው ሁሉ ርካሽ ታሪኩን ወያኔ ራሱ ማበላሸቱ የሚያስደስተን ሆኖ መገኘቱ አያስገርምም። ተራችን ነው በውድቀታቸው መደሰትና ሲቃጠሉ መጨፈር። ቀናው ቢነገረው ውልግድግዱ አማረው ተብሏል። የወያኔ ድክመትና ስህተት በኮሎኔሉ እየተደገመ ነው። ሁሉም ተነግሯቸዋል። ሁሉም ግን ስህተት ደጋሚዎች አዞሪውት ሊወጡ አልቻሉም። የስልጣን ጥማቸው ብቻ ሳይሆን እብሪታቸውም ያውራቸዋል። በመሆኑም ቀና የህዝብን ምክር ሊቀበሉ ይሳናቸዋል። አንዱ ያንዱን ስህተትና እብደት ሲደግም ማየት የተገደድነው ለዚህ ነው። ወያኔ ሲፎክርና ሲዋርቅ የምስራቅ አፍሪካ አይበገር የጦርነኝ ሲል ማድመጥ ተገደን ቆይተን ነበር። ያማራውን የክርስቲያኑን አከርካሪ ሰበርነው አደቅቅነው ሲሉም እነ ስፋት ነጋ ሰምተን ነበር። አደብግዙ ህዝብናት በድሉ ከጉራውም ቀነስ ብንላቸው አላዳመጡንም። በውጊያ መስክም ዘረኛ ከዘረኛ ይህን ያህል የማይለያይ መሆኑን ፈትነናቸው ያየን በመሆኑ ኃይል የህዝብ ነው ብንላቸውም ተሳለቁብን እንጂ አልሰሙንም። የወያኔን ስህተት እነ ኮሎኔሉ እየደገሙ የጦር ብዛት ውድቀትን ያስወግድ ይመስል ልዩ ኃይል ዘበኛ ኮማንዶ ሚሊሻ በሚል ሲኩራሩም እያየን ነው። ርችት ቢተኮስ ሮጠው ማደጋስካር ይገባሉ የሚባሉት ከንቶች ያልታጠቁ ሕፃናትና አዛውንትን መፍጨት ቀላል እንደሆነላቸው ሁሉ የቆረጠና የታጠቀ ተጻራሪ ሲመጣባቸው በወያኔ እንደታየው ፍርጠጣና ውድቀት እጣቸው እንደሚሆን ምንም ጥርጥር የለውም። ታሪክም የዚህን ሐቅነት ብዙ ጊዜ መስክሯል ማለት እንችላለን። በመሆኑም ምክርን ተቀብለውና ቀና መንገድን መርጠው ቢገኙ እንጂ ውሎ አድሮ መጨረሻቸው ከቶም እንደማያምር እናውቃለን። ሙሴ ብለው ያደነቁት ኮሎኔል ዘረኛና ፋሽስት መሆኑ በሁሉም ታውቋል። ብዙ ጊዜም አልወሰደም። ለአመታት ሊገዛን የሚያልመው የጅል ቅዠት እንደሚሆንበት የሚታይ ነው። ውሻ ሲጠግብ ጅብ ይበላዋል ነውና የጠገበው ኮሎኔል እንደ ወያኔ ራሱን ለውድቀት እጩ አድርጓል። ውድቀቱም የማይቀር ነው። የታጠቁት ዘመናዊ መሳሪያ ሆነ የአረቦቹ ድጋፍ ከመጨረሻው ውድቀት አያድናቸውም። ኢትዮጵያ ታቸንፋቸዋለች ብለን ጉዳዩን ባጭሩ ማቅረብ እንችላለን። አገርን ዜጋ ካልጠበቃት ትሄዳለች፣ ትጠፋለች ተብሏል። በርግጥ ከሶቪየት ህብረት ጀምሮ ሌሎችም አገሮች ሲፈርሱ ሲገነጣጠሉ ማየት ችለናል። ስለዚህ ኢትዮጵያ መጥፎ አይመጣባትም ብለን ድምድም ባንልም ታሪኳ የሚያመለክተን ሐቅ ደግሞ መኖሩ ግልጽ ነው። ኢትዮጵያ እንደ ልጅ አሻንጉሊት ግንጥልጥል የምትል አይደለችም። ጀግኖች ታሪክ ሰሪ ልጆቿ እስካሉ ድረስ 27 ዓመት ሙሉ የከሸፈው የወያኔ የግንጠላ ጥረት ዛሬ የሚሳካበት ምክንያት የለውም። በዘረኝነትና ብተና ችሎታ ደግሞ እነመለስ ከነኮሎኔሉ ከነሽመልስ እንደሚበልጡ ሁሉም ያውቃል። ኮሎኔሉ ግብዝና ሁሉን አዋቂ ነኝ ብሎ የታበየ ሲሆን የተሰጡትን አማካሪዎችም የሚያዳምጥ ሰው አይደለም። በወያኔ የምርጫ ኮረኮንች ተጉዞ አቸናፊ ሊሆንና ዓለምን አወናብዶ እና አደናግሮ ጠላት አማራን አደባይቶ ለረጅም ጊዜ ሲገዛ ይታየዋል። ስህተትን መድገም ይሏል። ይህ ነው ወደ አስከፊ ውድቀት የሚወስድ። ኢትዮጵያ ጠላቶቿን ሁሉ ድል ታደርጋለች። ድል ለኢትዮጵያና ኢትዮጵያዊነት። ከያፓ ጎን እንሰለፍ።
ዱባና ቅል አበቃቀላቸው እየቀል ነው። በፖለቲካ ዓለም ውስጥ መታገልም ሆነ መውደቅ ያለብህ ታላቅና ውድ ለሆነችውና ታገርህና ለዋላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መነሻና መዳረሻው ይሄ መሆን ሲገባው ከጫፍ ጀምረው ማህሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው ጎደሎ በመሆኑ መድረሻቸውም ማፍረስና አገረናው ደመው በሄዱበት ደመከልብ ሆነው መቅረት ብቻ መሆኑን እናውቃለን። ወያኔዎችን አይቶ ማየት ነው። ጎሰኞች ጥላቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አገራው ዳሚና ጥላቀረሽ ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም አፍራሽ ነውና ወዶሎ ከሆነ የመንደር ጨዋታ ውጪ ፍትህ፣ ሰላም፣ ፍቅርና አብሮነት የሚባል የውልሃብት አያውቁም። ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸው። አሁንም ወያኔዎችን አይቶ ማየት ነው። ኦነጎችንም እንዲሁ። ድሮም ቢሆን ገና ከ30 አመታት ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቁርሾን ሰንቀው የሰው ልጅ አስከሬን ለአሞራና ለምስጥ እየተቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር ያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር። መከራው ካልሰማ መከራይም ከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀንጀብ ስምሪታችሁ ለመክታት ቆርጠን ተነስተናል ሊላቸው ይገባል። ግዜው ከፍቷልና መሽቶባችኋልና ብሎ ሊነሳባቸው ይችል ዘንድ ግዜው የግድ ይላል እንላለን። በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወኔውን የሰነቀ አገራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለ አቋም ይዞ የሚነሳው ያንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክብር ለሆነው የሰው ልጅ ሉዓላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ፣ ለዲሞክራሲና ለአንድነት ነው ማለት ነው። ባጭሩ የኢትዮጵያ ህዝብ የታገለው እየታገለ ያለውና መታገል ያለበት ለተሸራረፈና ጎደሎ ለሆነ ነጻነትና ሀገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ለጎሰኞች እና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ፣ አንድ ባንዲራና አንድ ህዝብ እንጂ በጥስጣሽ ክልሎችና የጎሳ ጎጆዎችን አይደለም። ብሔር ብሔረሰቦችና ህዝቦች የሚለው እንቶፋንታ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባሪያ የሚባል ነገር አገር አልነበረምም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት ማለት ነው። ስለሆነም ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችን ቀጥሏል ማለት ነው። ታሪክ ነውና ሀቅ ነውና መነገር ያለበት ሁኔታ ነውና ለዚህ ቅዱስ ዓላማ የተዋጋ ነውና የተዋጋ የቀጠለውን አንጋፋ ድርጅት ይሃፓ ዋቢ መስክር አድርጎ መጥራት ይቻላል። ወያኔ ሀብሎ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዛ ስትንገታገት ሁሉንም አጋልጦ ገመናቸውንም ሁሉ ፍንትው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ ፖለቲካ መዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢያፓ ብቻ ነው። ኢያፓ የነገር ጫፍ ይዘው እንደሚሮጡት የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው። ማለትም ኢያፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት፣ እኩልነት፣ ነጻነትና ሉዓላዊነት ነው። ለዛም ነው ያ ትውልድ በተለይ ደግሞ በኢያፓ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው። ይህንን ራዕይ እስከሚሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውናም የሀገራችን ተጨባጭ ሁኔታ ብቻ ሳይሆን በአገራችንም ዙሪያ ሆነ በዓለም አቀፍ ደረጃ ያለውን የኃይል አሰላለፍና በቀጥታም ሆነ በተዘዋዋሪ በአገራችን የነበረውን ያለውንና ሊኖረው የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛ ዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነበር። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምር ኃይል ባንድ በኩል ሲሆን በሌላው ጎራ በኩል ደግሞ በሶስቱ ማለትም በጀርመን፣ በጃፓን፣ በጣሊያን ጥምር ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምር ኃይል ጎን መሰለፏና ይህ ኃይልም አቸናፊ ሆኖ መውጣቱ ኤርትራ ወደ እናት ሀገሯ እንድትቀላቀል ትልቅ አስተዋጽኦ ማድረጉን ማንም አይችልም። እንደ አውሮፓውያኑ ዘመን አቆጣጠር መስከረም 2 ቀን 1945 ዓ.ም ሁለተኛው የዓለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነት በአክሲሱ ኃይል ተሸናፊነት መጠናቀቁን ተከትሎ ዓለም ለሁለት መከፈሏ ሀቅ ነው። ምን ጊዜም ታሪክ የሚጻፈው በአሸናፊው ብዕር ነውና አሁንም ዓለም አቸናፊ ሆነው በወጡት ሁለት ታያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንንም ተከትሎ ሁለቱ ታያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቅ ክበብ ለማስፋፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ዓለማችን ቀዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የጃዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም በአሜሪካና በሶቪየት ህብረት መካከል ድፍን 45 ዓመት የፈጀው ቀዝቃዛ የዓለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህንን ተከትሎ ትናንት ወደ እናት ሀገሯ የተቀላቀለችው ኤርትራ በአሜሪካ ቀጭን ትዕዛዝ መገንጠሏ ያጋጣሚ ጉዳይ አይደለም። ሆነም ቀዝቃዛ የዓለም ጦርነት በመራሹ አሜሪካችን አሸናፊነት ሲጠናቀቅ ተሸናፊዎቹ ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚህም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊው ሶቪየት ህብረት ጋር ስለነበረች የበቀላው ሰለባ ሆነችው ማለት ነው። ሶቪየት ህብረት ዩጎስላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፉ ታስቀምጠው ለማሽከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብጅን የሚያገለግሉ ቁጥረኞች በአገራችን እንዳሸነ ይፈሉ ጎዶሎ ምሁራንን ስናይ በጣም እናስናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈልጥና የሰለጠነ ፖለቲካ በሚል አባዜ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደበቀቀን የተባለውን የሚደግሙ ጎዶሎ ምሁራን ስናይ ልባችን ይደማል። እዚህም ስለይት የአሜሪካንን ተጽኖ የሚቀበሉ ብቻ ሳይሆኑ እንፈልጋውለን የአሜሪካንን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸን ፈልተው ስናይ በጣም እናፍራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽን እና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህ ማለት ግን በግሎባላይዜሽን ስማችን ይጥፋ ባህላችን ይቀር አገራዊና ባህላዊ ነጻነታችን ይገፈፍና ማንነታችን እንጣ ማለት አለመሆኑ መታወቅ አለበት። በአጭሩ የሚካሄደው ብሔራዊ ትግል እንደነኝ አይነት ተቃርኖዎችን የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን ድርጅቶችንና ስብስቦችን ሁሉ ግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነጥፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ኃይልን ሀያላን መንግስታትና የኃይል አስተላለፋቸውን የጎረቤት ሀገሮችንና ሀገራችንን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁሉ ሁለገብ ተበክሮ ዕውቀትና ጥበብ ያካበተው ያፓ አሁንም አለን ብሎ የትግል ችቦን ሊለኩሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ ሀገራችንን ለማፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችውና ታገራችንን ለማዳን ደግሞ መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶችን ወደ ጎን ትቶ አገር ማደን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና ያንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያኔና ያኔ ብቻ ነው ለጎሳ ፖለቲከኞች መሃሉ ዳር ሜዳው ጫካና ከተማው ዶር የሚሆንባቸው። አንዴ ሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ደሃዎችና ጎደሎ ምሁራንንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቋምጡ ናቸው ለሚሉት ጎደሎ ምሁራንም ያለንን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎደሎ ኩባያ ሙሉ ኩባያ በሚል ፈልጭ ስራፈት ምሁራን ያለን መልስ ጸጉረ ስንጥቅ ቤት አይሰራም ነው። በምርጫ ስም ህዝብን እያዘናጉና ትኩረቱን ወደ አልሆነ አቅጣጫ እየዘወሩት ያሉትን አደርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን የደል አጥቢያ አርበኞችና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትም ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስታት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘብና ማስገንዘብ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በሀገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ላምባገነኖች የማይመች ህዝባዊና ሀገራዊ መንግስት ይቋቋም ማለት ነው።
በሌላው ተሻለ መኖር አሊጋ
ኢትዮጵያ ሰማይ ከዚህና ከዛም ጥቁር ዳመና ጥሏል። በንቦች አረምና በባንዳዎች ከርሳም ሁለት ሰዎች አንዱ ከባህር ዳር ሌላው ደግሞ ከጎርጎራ የመጡ አጠገብላ ተገብ ተቀምጠው ሲወያዩ ከነበረበት ድንገት ሰላስበው ካጠገባቸው ቁጭ ብዬ ውይይታቸውን ማዳመጥ ጀመርኩ። የባህር ዳሩ ሰውዬ እንቦጭን ማናመጣው አለ። የጎርጎራው ሰውዬ ከርሳደር ባንዳውን ያመጣው ነው ብሎ መለሰለት። እኔማ አሳዎቹ ናቸው የሚያሳዝኑኝ አለ የባህር ዳሩ። እኮ ለምን አለው የጎርጎራው። ታፍነው መሞታቸው እኮ ነው በእንቦጩ አረም ሲል የጎርጎራው ይሙቷ ብሎ መለሰለት። የኢትዮጵያ ሕዝብ እንደሆነ ላሳ ግድ የለው አለ ደገመና። ኧረ ይሄ የጎርጎራው አደገኛ ጎርጓሪ ሰው አልኩ በልቤ። ባህር ዳሬውም ጣቱን እየከሰረ ሐይቁም የአባይ ወንዙም በእንቦጭ እንደሚደርቁ አትኸው ነው እንዲህ የምታማርተው አለው። ጎርጓሪው አሁንም በድጋሚ ይድረቋ አለ ፈርጠም ብሎ። እንዴ አንተ ሰው ታመሃል በል ሲለው ጎርጓሪው ዞር ብሎ አሁንስ ቢሆን መቼ ነው የአገራችን ሕዝብ የአባይንና የጣናን ውሃ ሲጠጣ የምታውቀው? ለአረቦችና ለእስራኤሎች አዝነህላቸው ከሆነ ራስህ ነህ ያበድከው አለው። ኧረ የውሃው ሲቅር የኤሌክትሪኩ ተጠቃሚዎችስ እነማን ሆኑና ለእኛ የተረፈን ዘፈኑና አሁን እየተደገሰልን ያለው የጦርነት ከበሮ አይደል? ከዛም እዝን ብሎ እኔንስ እያንገበገበኝ ያለው እንቦጩ ሳይሆን አሁንም ይህ ምስኪን ሕዝባችንን ከአገር ቤትና ከባህር ማዶ ሆኖ እያስፈጀን ያለው ከርሳም ባንዳው ነው። የእነሱ ከርስ ሳይሞላ ከጠላት ወግነው እያስገደሉንና እየሞትን እስከ መቼ እንቀጥላለን ሲል ባህር ዳሬውም እዚህ ላይስ ልክ ነህ፣ የህልውናችን ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል፣ መፍትሄው ግን በእጃችን አይደለም። የዚህን ጊዜ ጎርጓሪው በንዴት ከመቀመጫው ብድግ ብሎ ምናልክ አንተስ ከነሱ በምን ተሻልክና አለው። ከነማን ብሎ ጠየቀው። ከባንዳዎቹ ነዋ ሲለው ባህር ዳሪው በተራው ተናዶ በቃ ያለ ስሜ ስም አትስጠኝ ብሎ ፊቱን አዞረበት። ጎርጓሪውም ህልውናህን ለመጠበቅ መፍትሄ የለም አትበለኛ፣ ካወቅክበት ህልውናህን የምታስጠብቀው ራስህ ነህ። ታዲያ በነጻ ለምነህ ሳይሆን ፈርተህ አንገትህን ደፍተህ ሳይሆን በመለላና በጸሎት ሳይሆን ጫማ በመሳም ሳይሆን ተደራጅተህና የደም እና የህይወት ዋጋ ከፍለህበት ነው። አየህ አሁን በእነዚህ አረመኔ ኦነጋዊ ዘረኞች ሕዝባችን በማንነቱ ብቻ በብዙ መቶ ሺዎች ተፈናቀለ፣ ታረደ አይደል? ይህ የሆነው ደግሞ ለህልውናቸው ሲሉ ተደራጅተውና ታጥቀው ገዳይ ጠላቶቻቸውን መክተው በማጥቃት ህልውናቸውን ለማስጠበቅ ባለመሞከራቸው ነው። ጠላቶቻችን ሊያጠቁን የቻሉት ስለ ተደራጁ አይደል? እኛም ተደራጅተን አምርረን ከተነሳን እንቦጭ አረሙን በመነቃቀል አሳዎችን ማዳን ብቻ ሳይሆን ከርሳም ባንዳዎችንና ጌቶቻቸውን ገርስሰን ከስልጣናቸው በማውረድ ሕዝባችንን ካጠላበት የሞት አደጋ አድነን ነጻነታችንን ማስከበር እንችላለን ነው የምልህ። አሁንስ ተግባባን አለው። ባርዳሪውም ፈገግ ብሎ አይ ጎርጓሪው አሁንስ በደንብ ነው የተስማማሁት ብሎ ተሰነባብተው ተለያዩ። እኔም ያልጠበቅኩትን ትልቅ ትምህርት ከውይይታቸው ቀስሜ ወደ ማደሪያዬ ሄድኩ። ከወዳችን ውስጥ ያለውን የኮሶ ትላትል እንኳ ለመገላገል መራራዋን እንቆቆ ሳንወድ በግድ አይደል በዋንጫ ሞልተን ጭልጥ የምናደርጋት? አዎ አገራዊ ነጻነታችንንም ለማስከበር እየታገሉ መሞት የዜግነት ግዴታችን ነውና እንደ መራራ እንቆቆ ደፍረን ጭልጥ ማድረግ የግድ ነው። ሰማይ ዝቅ ምድር ከፍ ብትል ፈጽሞ ሌላ አማራጭ የለንም። የህልውናችን መፍትሄ በገዢው እጅ ሳትሆን በእኛው እጅ ነው ያለችው ብዬ የጎርጓሪውን ቃል ደገምኩ። ከዛም መስዋዕትነትን ከፍለን የምናገኛት የነገዋ የድል ቀናችን በህሊናዬ እየታየችኝ ጋደም ካልኩበት አልጋይ ላይ አሸለብኩ። በሉ የዛ ሰው ይበለንና በቸር ይግጠመን። What
ኢትዮጵያዊነቱ
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍተው
ሶስ ሶስ
ሶስ ነው አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱረፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስኖ አትበሉኝ ኢትዮጵያዊነቱን የሰውነቴን ግን ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም በአባቴ በአስቅድማቴ በቅምማቴ ወይንም እንጀላቴ ሶስኖ አትበሉኝ ነብዩ መሐመድ ሰላም በራቸው ላይ ስፈን እንብሏሉ ዘረኝነት ግምሽታ የሚያጠፋ አይተውኩት አለማውት ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎለጎሉ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘቡ ነው ኢትዮጵያዊነቱ ሱስ ነው ብሎ ይኛል በሆድ ተንበርክከው
ሱስ
አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ አቤት ይቺ ሀገር አልላቀቃላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቢቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞት ኢትዮጵያዊ አፈር ዘር አይጠይቅ አይጮ አይናገር እኮ ሶስኖ አትበሉኝ ኢትዮጵያዊነቱ ገራማ እንደሚያስም ልክ እንደ ጥንባሆ ወይ እንደ ሱር
ሱስ
ዘረኝነት እንጂ ሱሶኖ እየተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱስ ሆኖ የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱስ ሆኖ እየመራ ያስጨበጣጠና ቆንጀራ ገጀራ ዘረኝነት እንጂ ሱስ ሆነ ነገሰ እናት ያማጠች ጎጆ በላው ላይ በግፍ ያፈረሰ ዘረኝነት እንጂ ሱስ ሆነ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደለ አንገት ያስቆረጠ ታዲያ እናም ሱስ ነው አትበሉኝ ኢትዮጵያዊነቱ ልክ እንደ ጥምባሆ ወይ እንደ ሱረሱ ሱስ ነው አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ኋላ እንደመጣ ልምድ ሱስ ነው አትበሉኝ ኢትዮጵያዊነቴን የሰውነቴን ግ ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየስ ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ስሆነኝም አያውቅ በእናቴም በአባቴ በአስቅድማያቴ በቅምማያቴ ወይ በምንጀላቴ ሱስ ነው አትበሉኝ ሱስ ሱስ ነው አትበሉኝ
ከቡራዩ እስከ ሻሸመኔ የወሮበሎች ዘመን መጣንዴ በኢትዮጵያ ህዝብ ባህልና ወግ ወላጆችን ማክበር አዛውንትን ማክበር በጥያቄ የማይገባ ክብር ቅርሳችን ነበር ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ለናይ የተገደደው ጭካኔና ጥልት እውነታችን ሆነ በቡራዩ እንደታየው ወጣት ሴቶችን ተሰብስቦ መድፈርና መግደል ንጹህ ዜጎችን መጨፍጨፍ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል ስርነቀለውጥን ስንመኝ አሳፋሪ ወሮ በላነት ሰፈነብን ወንጀልና ቄሮ ተወራራሽ ሲሆኑና የወያኔ ያደግ ሰራዊትም በለመደው ደም አፍሰሱን ቀጥሎበት ማየት ተገደናል የወሮ በላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዴ ያሰኛል ሁኔታውን በቅጡ መረዳት ያልተቻለው ብጅታ በመስፈኑ የተነሳ ነው በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ደፈረ ባለመንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ ወያኔዎችስ አሁንም ለምን ይሾማሉ ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ የውጅብሩ መጀመሪያ ሹሙ የመጣው ስርነቀልና ስርዓት ቀያሪን ለውጥውን ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢያዴግን ለማስቀጠል መሆኑን መስራት ነው ተልእኮ ይህ መሆኑን ሹሙም አልደበቀም ገን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዘብረቅረቅ ያለ ቢመስላቸው አያስገርምም ከመነሻው በጅታ ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቃቸው ክፍሎች ሰፊ የማደናገርና የማሻሻት ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዕድ አገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ሚና ነበራቸው አሁንም አላቸው። ይሃፋ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምጹ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል። ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሀቅነቱም ተረጋግጧል። ላድስ ለጠግንና ላስከተል መጣው የምን ስር ነቀለውት የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጠለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቃሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸው። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ሚስጥር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጅ አልሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ትዕዛዝ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ክንፈ ሲሉ አዜብና አባይን ትተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል። ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢያት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሿሚ ፈጣሪ አድራጊ ሆኗል። የኢስሙላ ፓርላማው እንኳን የመምከር እድልን ተነፍጓል። ከሻቢያ ጋር የተደረገው ስምምነት በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ በአባይ ግድብ ላይ የተወሰደው ውሳኔ የተደረጉ በርካታ ሹመቶች የሽግግር ሂደት መሰረዙ የፖለቲካ ስረኞች አብዛኛው አለመፈታታቸው ነጋጠባሹሙ የሚናገረውና የሚፈጸመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው ድል በጭፍን ማጨፍጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው ያስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ወሳጅ ለመሆኑ ደግሞ ተጨባጭ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። የወያኔ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈን አገርና ህዝብን በማመስ ላይና የርስ በርስ ጥላቻን በማሰራጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገው ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀሳቀሱ በመሆናቸው ነው። ሹሞቹ ቢከፍቱት ተልባ መሆናቸውን ፖለቲካውን እንዳልቻሉበት አስመስክረዋል። ይህ በመሆኑ ዛሬ ከመቼውም ጊዜ በበለጠ የሽግግር ሂደትን መቀበል አማራጭ የለሽ እርምጃ ነው። ነውጠኛና ጠባብ ኃይሎች ክልሌ በሚል ግንብ ሰርተው ሰላም ጠፍቶ ባለበት ሁኔታ ምርጫ የተባለው ሊካሄድ የሚችል አይደለም። ከተካሄደም ለጠባቦችና ዘረኛ ኃይሎች የሚያመች ከመሆን የሚያልፍ አይደለም። ኢትዮጵያ የሚል ድርጅት በየክልሉ አትድረስ እየተባለ ባለበት ወቅት የሀገሪቷ ሀብት ያንድ ድርጅት ንብረት ሆኖ ባለበት የታጠቀው ጦር ተጠሪነቱ ለአንድ ድርጅት ሆኖ ባለበት ፖሊሱ ቢሮክራሲው በእነሱ ቁጥጥር ስር ባለበት ህጋራዊት የተባለው የወያኔ ህግ ባልተቀየረበት ምርጫ ባልት ከመሆን በቀር ምንም ለውጥ መልእክት ሊኖረው አይችልም። 100% አሸነፍን ብለው መሳቂያ እንዳይሆኑ የተወሰኑትን ወንበሮች ተቃዋሚ ሳይሆን ተፎካካሪ ሳይሆን ታማኝ ለተባሉ ኃይሎች ቢለግሱም በመሰረቱና ባብላጫው አሸናፊው የኢሃዴጉ ኦዴፓ መሆኑ የሚያነጋግር አይደለም። ወያኔም በጉልበቱና በጦሩ ተጠብቆ ባለበትና እኩይ ተግባሩን በቀጠለበት ምርጫ ፋይዳ ቢስ ነው። የትግራይ ብቸኛ ተወካይ አድርጎ እሱኑ ከመሰየም ሌላ የትግራይን ህዝብ አጋልጦ ለወያኔ ከመስጠት ሌላ ምንም ትርጉም አይኖረውም። የህዝብን ትግል ከማደናቀፍና ሰው በላውን ስራ አጠጋግኖ ከማስቀጠል ሌላ ምንም ፋይዳ አይኖረውም። ይህን ይበልጥ ለመረዳት ምርጫ በሁለት ዓመት ውስጥ ካልተደረገ የሚሉትን ኃይሎች ማንነት ማጤን ብቻ ይበቃል። በሐቅ ለኢትዮጵያና ለህዝቧ የሚቆሙ ኃይሎች የሽግግር ሂደትን ተቃውመው በኢህአዴግ ስር ምርጫ ሊደግፉ አይጠበቅም። የሽግግር ሂደት እውን ሆኖ በሁሉም ተሳትፎ ሀገር አድኑን ፈጣን እርምጃ መውሰድ ካልቻል ለግለሰቦች የስልጣን ጥም ሰለባ ሆነን ኢትዮጵያ አገራችንን በከፍተኛ ደረጃ የምንጎዳ ይሆናል። በዚህ ላይ ቅንጣትም ብዥታ ሊኖረን አይገባም። በእናት ሀገር ቀልድ አይፈቀድም። የሽግግር ሂደት አሁኑኑ ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። በጋራ ትግልና መስዋዕትነት ኢትዮጵያን እንጠብቃለን።
I'm not afraid of the dark.